የካፑችንኑ ኡሳን ወንድሞች ማህበር አባል ሰባኪ በተጳጳስ አባራኔሮ ካንታላ መልሳ ዶርፓና ቆጣጣር መጋቢት 31 ቀን 2017 ዓመተ ምህረት ቅዱስ አባታችን ሊቀነ ጳጳሳት ፍራንቸስኮና መላ የቅርብ ተባባሪዎቻቸው የኩላይት ቤተክርስቲያን የበላይ ጳጳሳዊ አብያተ ምክር እንዲሁም ቅዱሳን ማህበራት ሊቀመናብርትንና ህየንቶችን ያሳተፈው በሐዋርያው መንበር በሚገኘው እመመድሃኔ ዓለም ቤተ ጸሎት የአብይ ጾም አራተኛ ስብከት ማቅረባቸው የቫቲካን ሬዲዮ ለእክት ጋዜጠኛ በኔዴታ ካፔሊ ገለጡ። አባ ካንታላ መሳ ያቀረቡት የአብይ ጾም አራተኛው ስብከት በክርስቶስ ምስጢረ ትንሣኤ ላይ ያማከለ ሆኖ የክርስቶስ ትንሣኤ ዘላለማዊ ሕይወት እንዴት ይሆን በሚለው ጥያቄ በማሰላሰል የሚታሰብ መሆን እንደሌለበት አሳስበው የስብከታቸውን አንኳር መንፈስ ቅዱስ ወደ ክርስቶስ የትንሣኤ ምስጢር የሚያቀርበንና የሚያስገባን ነው የሚል መሆኑ የገለጡት የቫቲካን ሬዲዮ ለእክት ጋዜጠኛ ካፔሊ አያይዘው ትንሣኤ እንደ ታሪካዊ ክዋኔ ሐዋርያት በሚያሳዝነው በኢየሱስ ክርስቶስ ሞት ፊት የኢየሱስ ጉዳይ እንደ ተደመደመ በመቀበል የእምነት ሞት እምነት የሞተበት ሁነት በማድረግ ያስቡታል። የሚያስገርመው ነገር ግን ከጥቂት ቀናት በኋላ እንዲህ መሆኑ ይቀርና ስለ ክርስቶስ ሲታሰሩ ሲሰቃዩ ስለ እርሱም ሲሰዉ ማየቱ ነው። ምክንያቱም ኢየሱስ ተነስተዋል ተገልጦላቸዋል አይተውታልም። ትንሣኤ ልዩ ቀልበ ታሪካዊ ክዋኔ ነው። ልክ እንደ አንድ ባህርና መሬት የሚለያየው ምልክትም ነው። እንዲህ ሲባልም የኢየሱስ ትንሣኤ በታሪክ ውስጥም ነው ከታሪክ ውጭም ነው ለማለት ሲሆን፣ ይህ ደግሞ ትንሣኤ በቀጥታ ከጊዜና ከቦታ ጋር አጣምሮ በሰብአዊ ቃላት ልትመሰክረው አዳጋች ያደርገዋል። በዚህ ምክንያትም ከሞት የተነሳው ኢየሱስን እንጂ ከሞት ሲነሳ ያየው ማንም እንደሌለ እንረዳለን። ትንሣኤ በታሪክ ሁነት ተደግፈህና ታሪካዊነቱን ልትተርክ ሁለት ነገሮች ያስፈልጋሉ። የመጀመሪያው ይላሉ አባ ካንታላ መሳ፣ ያልተጠበቀ ሊገለጥ የማይቻል ወደ የሰማዕትነት የሚያደርስ ጽኑና ቆራጥ የሐዋርያት እምነት፣ ማለትም ሐዋርያት በራሳቸው ያስተላለፉት እርሱም ከትንሣኤ በፊት ስለነበረው ኢየሱስ ሳይሆን ከትንሣኤ በኋላ ሕያው ስለሆነው ኢየሱስ ያላቸው ተመክሮ እንዲኖር የሚያደርገው እምነት የክርስቶስ ትንሣኤ ነው። ስለዚህ በኢየሱስ ሕይወት የተረጋገጠው ትንሣኤ የእግዚአብሔር እሽታ ነው። በዚህ በምንኖርበት ዘመን ብዙ የሚያሳዝን ፍጻሜዎችን እንሰማለን። ይህ ደግሞ ብዙ ሰዎች ቀን ብለው ለሚያስቡት ነገር ግን ለተሳሳተ ዓላማ እራሳቸውን ይሰዋሉ። የእነርሱ ሞት የሚመሰክረው ነገር ቢኖር የሞቱለት ዓላማን ብቻ ነው። የኢየሱስ ሞት ግን እርሱ ላለው እውነት ዋስትና ሳይሆን የፍቅር ተመክሮ ነው። ይህ ደግሞ እውነት ነው፣ ምክንያቱም ገዛ ራሱን ስለ ወዳጆቹ አሳልፎ ከመስጠት ይልቅ የሚበልጥ ፍቅር የለምና። የክርስቶስ ትንሣኤ ላሉ ሰባኪ ቤተ ጳጳስ የሚመለከተንና የእኛ ከሞት የመነሳት ተስፋ መሠረት ስለሆነ ለእኛ ምስጢር ነው። በአንድ በኩል የእግዚአብሔር ካህሌ ኩሉነት እርግጠኛነቱን የሚከውን ሲሆን፣ በሌላው ረገድ ደግሞ የዚያ ብቃት አልቦና ኢፍትሐዊ የሆነውን የምድራዊውን ካሳ የሚያነጽር መሆን ተንትነው የኢየሱስ ትንሣኤ ተከዋኒነቱ የሚገለጥበት አኳኋን ያንን እግዚአብሔር በኮሬብ ተራራ ለሙሴ የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል የአብርሃም የይስሐቅ የያዕቆብ አምላክ መሆኑ የመገለጡ ሁነት የሚያመለክት ነው። የሕያዋን አምላክ በክርስቶስ ትንሣኤ የምታምን ከሆንክ በሙታን ትንሣኤ ታምናለህ ማለት ነው እንዳሉ አስታውቀዋል። በክርስቶስ ትንሣኤ አምናለሁ የሚለው የክርስትናው እምነት ያንን በሰው ልጅ ልብ ውስጥ በኖባሪ ላለው ከሞት የመነሳት ባህሪያዊ ፍላጎት መልስ ነው። ጳውሎስ እንደሚለውም በዚያ ድንኳን እስካለን ድረስ ከብዶን እንቃትታለን፣ ምክንያቱም ሟች የሆነው በሕይወት እንዲዋጥ ሰማያዊውን መኖሪያችንን ልንለብስ እንጂ ልንገፈፍ አንፈልግም። ሁለተኛው ቆሮንቶስ ምዕራፍ 5 ቁጥር 4 ተመልከት። ይህ ደግሞ ያ እኛ የምንመኘው የሁለንተናችንና የምሉእነታችን ትንሣኤ ሥጋችንና ነፍሳችንን የሚያጠቃልል ትንሣኤ ነው። ሟቹ ሰውነታችን ከሕይወት ጋር ተዋህዶ ኢሟችነት እንዲለብስ የሚያረጋግጥ ነው። ያ በእኛ ውስጥ ያደረው መንፈስ ይላሉ አባ ካንታላ ሜሳ ከዚያ ከመንፈስ ኢሞአችነት በላይ በህልውና በመጻኢው ህይወታችን መካከል ያለው የህይወት ቀጣይነት የሚያረጋግጥ ነው። ብዙን ጊዜ ይህን ጉዳይ ለማግለጥ እንደ ምሳሌ የተፈጠሮ ባህሪያትን ስንጠቀም አንድ ዛፍ የሚያድግ ዘር ነው። ያ ዘር በክረምት ወቅት ይሞታል፣ በጸደይ ወራት ደግሞ ያብባል እንዳሉ የገለጹት የቫቲካን ሬዲዮ ለእክት ጋዜጠኛ ካፔሊ አያይዘው ያ መጠቀ ከነገር በላይ የሆነው ማዶ የሚኖረው ሁኔታችን ልናውቀው የማይቻለን ምስጢር ነው። እንዲህ ያደረገውም እግዚአብሔር ምስጢር አድርጎ ከኛ ደብቆ ለማቆየት ብሎ ሳይሆን ሊወክለው የሚችል መሰረታዊ መመዘኛ መሰረት በማድረግ ለመግለጡ ስለማይቻለን ነው። ሁሉ አገላለጣችን ከጊዜና ከቦታ ጋር ጥምረት ያለው በመሆኑ ከጊዜና ከቦታ ውጪ የሆነ ተጠቃሽ ነገር በመጠቀም ለመግለጥ ችሎታው የለንም። በጊዜና በቦታ ነው ያለነው። ምክንያቱም ዘላለማዊነት በገዛ ራሱና ለገዛ ራሱ አካል አይደለም። እንዲሁም እስከ ወሰን አልቦነት የሚራዘም ጊዜ ማለትም አይደለም። ዘላለማዊነት ወሰን አልቦ ማለት አይደለም። ዘላለማዊነት የእግዚአብሔር መሆናዊ አገባብ ነው፣ ወይንም ደግሞ የእግዚአብሔር ህላዊ አገባብ ነው። ዘላለማዊነት እግዚአብሔር ማለት ነው። ወደ ዘላለማዊነት መግባት ማለት ደግሞ በጸጋ የእግዚአብሔር ህላዊ ተካፋይ መሆን ማለት ነው። በማለት ገልጠው እጅግ አስፈላጊነት ያለው ጉዳይ ዘላለማዊ ህይወት እንዴት ይሆን ብለን ማሰላሰል ሳይሆን ወደ ዘላለማዊነት የሚያደርሱንን ነገሮች መፈጸም ነው። እለታዊና አሁናዊ ህይወታችን ወደ ዘላለማዊ ህይወት የሚሸኝ እርምጃ ይሆነ በማለት አባ ካንታላ ሜሳ ያቀረቡትን የአብይ ጾም አራተኛው ስብከት ማጠቃለላቸው አስታውቀዋል።